የእኛ ፈተናችን ጋብቻችን መጀመሪያ ላይ ባለቤቴ ሜሪ እና እኔ ሁለታችንም የምንካፈልበትን እንቅስቃሴ ለመምረጥ ወሰንን። አቅማችን ያገናዘበ እንዲሆንም ፈለግን። ሜሪ ሙዚቃ በጣም ትወዳለች እና እኔ ስፖርት ላይ በጣም እንዳላተኩር ታስብ ነበረ። እናም ለማንኛውም ለተገዛ የኳስ ጨዋታ የሙዚቃ ኦፔራ እና ባህላዊ ድርጊቶች ትኬት ለመግዛት ተስማማን። በመጀመሪያ ኦፔራው ተቃውሜ ነበረ፣ ነገር ግን በኋላ ሐሳቤን ቀየርኩ። በጁሴፔ ቨርዲ ኦፔራ በጣም ወድጄውና ተመስጬ ነበረ። በወጣትነቱ ቨርዲ በነቢዩ ኤርሚያስ ይማረክ ነበረ። እናም በ1842 ናቡኩ በተባለ የኦፔራው ሥራው ዝናን አተረፈ። ይህ ኦፔራ ከኤርሚያስ እና መዝሙረ ዳዊት ከብሉይ ኪዳን መጽሐፍ የተወሰደ ሐሳብ የያዘ ነበረ። የኦፔራው ሐሳብ የኢየሩሳሌም ውድቀትን እና የአይሁዳውያን ወደ ባርነት መወሰድን ያካትታል።
The heading of this psalm in our scriptures is very dramatic. Quote, "While in captivity, the Jews wept by the rivers of Babylon because of sorrow they
could not bear." Mazmur David and 38 ነበረ የቨርዲ መነሻ። በባርነት ቀንበር ውስጥ በባቢሎን ወንዝ አጠገብ አይሁዳውያን አለቀሱ። በሐዘናቸው ምክንያትም የጽዮንን መዝሙር ሊዘምሩ አልቻሉም። ዓላማዬ ብዙ አይነት በደሎችን እና የባርነት ቀንበርን መዳሰስ ነው። የአሁን ጊዜ ሁኔታ እና ከኢየሩሳሌም ውድቀት በፊት የነበረው የእነ ኤርምያስ አዛምዳለሁ። የዚህ የማስጠንቀቂያ ድምፅ ሳቀርብ ምስጋና አለኝ። አብዛኞቹ የቤተ ክርስቲያን አባላት በጽድቅና በኤርምያስ ጊዜ ለጌታ ጸያፊ የነበሩ ባሕርያትን በማስወገዳቸው የኤርምያስ ትንበያዎች የዋለኛው ቀን ቅዱሳን አስፈላጊ ናቸው። ኤርምያስና የእሱ ጊዜ የኢየሩሳሌም የመጽሐፈ ሙርሞን የጅማሬ ምዕራፎች ናቸው። ኤርምያስ የጊዜያችን ለሂ ነበረ። ጌታ ኤርምያስ አስቀድሞ አስጠቅቆታል። በሆድ ሳልሰራ አውቄሃለሁ፣ ከማጸንም ሳትወጣ ቀድሼሃለሁ፣ ለሕዝብም ነቢይ አድርጌሃለሁ። ለሂ የተለየ ጥሪ ተልእኮ ከጌታ ነበረው። በወጣትነቱ ሳይሆን በአዋቂነቱ ነበር የተጠራው። በመጀመሪያ የማስጠንቀቂያ ድምፅ ነበረ፣ ግን ከዛ እንደ ኤርምያስ ተመሳሳይ መልእክቶች ከገለጠ በኋላ ጌታ ቤተሰቦቹን ይዞ ወደ በረሃ እንዲሰደድ አዘዘው። ይህንን ሲያደርግ ለሂ የእሱን ቤተሰቦች ብቻ ሳይሆን መላውን ሕዝቡን ነበር የባረከው። ከኢየሩሳሌም ጥፋት በፊት ጌታ ኤርምያስ የሰጠው መልእክት ተደጋጋሚ ናቸው። እሱም አለ፣ ሕዝቤ ሁለቱን ክፉ ነገሮች አድርገዋልና እኔ የሕያው ውሃ ምንጭ ትተውኛል፣ የተቀደዱትንም ጉድጓዶች ውሃን ይዞ ዘንድ የማይችሉ ጉድጓዶች ለራሳቸው ቆፍረዋል። በኢየሩሳሌም ነዋሪዎች ላይ ስለሚመጣው ጥፋት ሳወራ ጌታ አለ፣ መርሁ አልፏል፣ በጋው አብቅቷል፣ እናም አልዳኑ። እግዚአብሔር ወንዶችና ሴቶችን በክፉ እና በበጎ መካከል ነጻ ውሳኔ እንዲወስኑ ፈልጓል። የክፉ ውሳኔ ባህል ወይንም የሀገር የመገለጫ ባህሪያት ሲሆኑ በዚህ ሆነ በመጪው ሕይወት ወሳኝ የሆኑ ውጤቶች ይኖራቸዋል። ሰዎች ለጎጂ እጾች እና ነገሮች ብቻ ሳይሆን ለጎጂ እና ሱስ ለሚያስዙ ከቅዱስ ሕይወት የሚያወጡ ፍልስፍናዎች ባሮች ሊሆኑ ይችላሉ። እውነተኛውን እና ሕያውን እግዚአብሔር ከማምለክ የውሸት አምላኮችን እንደ ሀብት እና ዝናን ማምለክ እና ግብረ ገብ የሌለው እና ጻድቅ ያልሆነ ሥራ ላይ መሰማራት በሁሉ መልኩ ወደ ባርነት ይወስዳል። ይህ መንፈሳዊ፣ አካላዊ እና አእምሮአዊ ባርነትን አንዳንዴ ጥፋትን ያመጣል። ኤርምያስና ለሂ አስተምረዋል፣ ጻድቅ የሆኑትን ጌታን ቤተ ክርስቲያኑን እና መንግሥቱን እንዲያቋቁም በማድረግ የተበታተኑትን እስራኤላውያንን በመሰብሰብ መርዳት እንዳለባቸው።
captivity of the Jews and the scattering of the tribes of Israel.
የአውዳውያን ባርነትና የተበታተኑት የእስራኤል ነገዶች አስሩን ነገድ ጨምሮ ወንጌሉን በመመለሱ ላይ አንዱ የትምርት አካል ናቸው። ጠፉት አስሩ የእስራኤል ነገዶች የሰሜናዊ የእስራኤል መንግስት አቋም እና በ721 ወደ አሲሪያ ባርነት ገቡ። ወደ ሰሜናዊ ሀገራት ሄዱ። አስረኛው የእምነት አንቀሳችን ይነን ይላል በእስራኤል መሰብሰብ እና በአስሩ ነገሮች መምጣት እናምናለን። ጌታ ለአብርሃም ቃል እንደገባው የአብርሃም ዘር ብቻ ሳይሆን ሁሉም የምድር ሰው ሁሉ እንደሚባረክ እናምናለን። ሽማግሌ ሩሴል ኤም ኔልሰን እንዳሉት ስብሰባው የአካል ቦታ አይደለም፣ የግል ቃል ኪዳን ነው። ሰዎች ወደ ጌታ እውቀት ሊመጡ ይችላሉ። ትምህርታችን ግልጽ ነው። ጌታ 12 ነገሮች የበታተነው እና ያሰቃያቸው በአመፀኝነታቸው እና ጻድቅ ባለመሆናቸው ነው። ነገር ግን የዚህን የተመረጡትን ሕዝቦች መበታተን ጌታ እነዛኑ ሕዝብ ለመባረክ ተጠቅሞበታል። ከዚህ ጊዜ ጠቃሚ ትምህርቶችን እንማራለን። በኃይላችን ሁላ ኃጢአትን እና አመፀኝነትን ወደ ባርነት የሚመሩንን ለማስወገድ መስራት አለብን። የጥርቅና ኑሮ ጌታ የተመረጡትን እና እስራኤላውያንን እንዲሰበሰቡ በማድረግ የምንረዳበት መስፈርት አርግቶታል። ባርነት፣ ሱሰኝነት በተለያዩ መልኩ ይመጣሉ። የአካል ባርነት ሊሆኑ ይችላሉ፣ ግን እርግታችንን የሚቀጩ የሞራል ነጻነትን የማይሰጡንም ጭምር ሊሆኑ ይችላሉ። ኤርሚያስ የእስራኤል ውድቀት እና የባቢሎን ወደ ባርነት መወሰድ ከኃጢአተኝነት እና መጸኝነት እንደመጣ በግልጽ ያስቀምጣል። ሌላ አይነት ባርነት ለሰው መንፈስ መጥፋት እኩል ናቸው። የሞራል ነጻነት በተለያዩ መልኩ ሊበላሹ ይችላሉ። በአሁኑ ባህል ታዋቂ የሆኑትን አራቱን ጠቁማለሁ። በመጀመሪያው ነጻነትን የሚያጎድል ሱሰኝነት የሞራል እምነትን ይጻረራል እና ጥሩ ጤንነትን በማጥፋት ባርነትን ይፈጥራል። የእጽ እና አልኮሆል ተጽዕኖ፣ የራቁት ምስል፣ ቁማርተኝነት፣ የፋይናንስ ችግር እና ሌሎች ስቃዮችን በማምጣት የማህበረሰብ ሸክም መሆኑን መቁጠሩ ራሱ እጅግ አስቸጋሪ ነው። ሁለተኛው ሱሰኝነት ውስጣዊ መጥፎ ባይሆንም ለመልካም ነገሮች መዋል የምንችለውን ጊዜያችንን ይወስድብናል። ከኛ ይህ ማህበራዊ ገጾችን፣ ቪዲዮዎችን፣ ስፖርቶችን፣ መዝናኛዎችን እና ብዙ ሌሎች አላግባብ መጠቀምን ያካትታል። በብዙ ባህሎች ለቤተሰብ የምንሰጠው ጊዜ ወሳኝ ጉዳይ ነው። በሕግ ቢሮአችን ብቸኛ የቤተ ክርስቲያን አባል ሳለው አንድ ሴት ጠበቃ እንዴት ብቻዋን 3 ኳሶችን እየወረወረች መሆኑን አብራራች። አንዱ ኳስ የሕግ ሙያዋ፣ አንዱ ደግሞ ጋብቻዋ፣ ሌላው ደግሞ ልጆቿ ነበሩ። ለራስዋ ጊዜ መስጠት አቁማ ነበር። አንዱ ኳስ መሬት ላይ መሆኑ ያሳስባት ነበረ። ሁሌም በግሩፕ ተሰብስበን ቅድሚያ የምንሰጣቸው ነገሮች እንድንወያይ ሐሳብ አቀረብኩ። የምንሰራበት ዋነኛ ምክንያት ቤተሰቦቻችንን ለመርዳት መሆኑን ተስማማን። ብዙ ገንዘብ መስራት ከቤተሰብ እንደማይበልጥም ተስማማን። ነገር ግን ደንበኞቻችንን በምንችለው አቅም መርዳት አስፈላጊ መሆኑንም ተረዳን። ውይይቱ ከዛ ስራ ላይ እያለን ስለምንሰራቸው አላስፈላጊ ነገሮች አመራ። ስራ ላይ እንድናሳልፍ የሚያደርገን አላስፈላጊ የሆነ ተጽዕኖ ነበርን? ግባችንን ቤተሰባችንን እንዲሆን ተስማማን። ለቤተሰባችን ጊዜ ለመስጠት ግንባር ቀደም እንሆን። ሶስተኛው ዓለም አቀፋዊ ባርነት በጊዜያችን ከኢየሱስ ክርስቶስ ወንጌል ጋራ የማይሄድ ፖለቲካዊ እምነት ወይንም ሐሳብ ነው። የሰዎችን ፍልስፍና እና የወንጌልን እውነታ እንዲቀይር ማድረግ ከአዳኝ መልእክት እንድንርቅ ያደርገናል። ሐዋርያው ጳውሎስ አቴንስን በጎበኘ ወቅት የኢየሱስ ክርስቶስ ትንሣኤ ለማስተማር ሞክሯል። የእሱን ጥረት በሐዋርያ ሥራ ላይ እናነባለን። የአቴንስ ሰዎች ሁሉና በዚያ የኖሩ እንግዶች አዲስ ነገርን ከመማር ከመስማት በቀር በሌላ ጉዳይ አይውሉም ነበርና ሕዝቡ የጳውሎስን ቃል የእምነት ትምህርት ባሕሪ ከተረዳ በኋላ አዲስ ባይሆንም አልተቀበሉትም። ይህ የጊዜያችን መገለጫ ነው። የወንጌል እውነታዎች ሲተዉ እና ሲቀየሩ ወይንም ከጊዜያዊ ባህሎች እና ፍልስፍናዎች ጋር እንዲሄዱ ሲደረጉ ካልተጠነቀቅን በአምሯዊ ባርነት ውስጥ ልንገባ እንችላለን። አሁን ብዙ ድምጾች አሉ ሴቶችን እንዴት መኖር እንዳለባቸው የሚነግሯቸው። እርስ በርሳቸው ይቃረናሉ። የሚያሳስበው እና ለመሆን እናት ለመሆን መስዋዕትነት በመክፈል የሚጥሩ ሴቶችን የሚወቅሱ እና የሚያንኳስሱ ፍልስፍናዎች ናቸው። ከትንሽ ወር በፊት ሁለቱ ሴት የልጅ ልጆቻችን ጎበኙን። ቤት ነበርኩኝና በሩን ከፈትኩ። ባለቤቴ ሜሪ ሌላ ክፍል ውስጥ ነበረች። ከተቃቀፈን በኋላ አንድ አይነት ነገር አሉ። ዞር ዞር ብለው አይተው በአያታችን ቤት ስንሆን ደስ ይለናል፣ የት ነች አያታችን ብለውም ጠየቁ። አላልኳቸውም፣ ግን አሰብኩኝ፣ ይሄ የወንድ አያታችሁ ቤት ጭምር አይደለምን? ግን ገባኝ። ልጅ እያለሁኝ ቤተሰባችን የሴት አያቴ ቤት ይሄድ ነበረ። የማስታውሰው መዝሙር መጣ ወደ አእምሮዬ፣ በወንዙ ላይ በጫካው ውስጥ ወደ ሴት አያቴ ቤት እንሂድ የሚል። አሁን ልበል፣ ለሴቶች በተዘረጋው የትምህርትና ሌሎች እድሎች እገረማለሁኝ። ወገብ የሚሰብረውን ሥራ እና ከሴቶች የሚጠበቀው የቤት ውስጥ ኃላፊነት ሴቶችን በብዙ ዘርፎች የሚያደርጉትን አስተዋጽኦ እና በዘመናዊ ምቾት እየቀነሰ መሆኑን አደንቃለሁኝ። ነገር ግን ባህላችንን ልዩውን ልጆች ከእናቶቻቸው ጋር ያላቸውን ግንኙነት እንዲቀንሱ ብናደርግ በስተ መጨረሻ ልንጸጸት እንችላለን። አራተኛው ልባዊ ሃይማኖታዊ መርሆችን የሚጻረር ወደ ባርነት ሊመራን ይችላል። አንዱ መንገድ ጻድቃን ለእግዚአብሔር ለድርጊታቸው ኃላፊነትን የሚወስዱት አእምሯቸውን የሚጻረር ነገር ሲያደርጉ ነው። ለምሳሌ የጤና ባለሙያዎች ማስወረድን መምረጥ ወይንም ስራቸውን ማጣት ለመምረጥ ሲገደዱ። ቤተ ክርስቲያኑ አነስተኛ ነው ከእንደነዛ አይነት ሰዎች ጋር ሲዛመድ። ማህበረሰብን መለወጥ አስቸጋሪ ነው፣ ግን የሚከበንን የሞራል ባህል ለማሻሻል መስራት አለብን። በዋለኛው ቀን ቅዱሳን በሁሉም ሀገር ጥሩ ዜጋ በማኅበራዊ ተግባራት ውስጥ መሳተፍ፣ ራሳቸውን በጉዳዮች ላይ ማስተማር እና መምረጥ አለባቸው። ትኩረታችን ቤተሰባችን እና መጪውን ትውልድ መጠበቅ ላይ መስዋዕትነት መክፈል መሆን አለበት። አብዛኛው በባርነት ወይንም ሱሰኝነት ውስጥ አይደለም። ኤርምያስ እና ሌሂ ከለመዱት ልምድ ከሚመስል ዓለም ለማውጣት መርዳት አለብን። በተጨማሪ የተቀደሱ ቃል ኪዳኖችን እንዲፈጸሙ ለማዘጋጀት መርዳት አለብን እና የተበታተኑትን እስራኤላውያንን ለመሰብሰብ። ትምህርትና ቃል ኪዳን እንደሚነበበው ጻድቃኖች ከሁሉም ሕዝብ መካከል ወጥተው ይሰበሰባሉ፣ እናም ጽዮን ትመጣለች የዘላለም የደስታ መዝሙር በመዘመር። ጥረታችን ባርነትን ማስወገድ ነው። ጌታን እጩን እንዲመርጥ መርዳትና ለሚነሳው ትውልድ መስዋዕት ማድረግ። ራሳችንን እንደማናድን ሁሌ ማስታወስ አለብን። በፍቅሩ ሞገሱ እና በአዳኝ ኃጢአት ክፍያ ነጻ ወጥተናል። የሌሂ ቤተሰብ ሲሰደድ በጌታ ብርሃን ነበር የተመሩት። ለብርሃኑ እውነተኛ ከሆንን፣ ትእዛዙን የምንከተል ከሆነ እና በዕጣ ፈንታው ላይ የምንመረኮዝ ከሆነ ከመንፈሳዊ አካላዊ እና አእምሯዊ ባርነት የምናስወግድ ከሆነ ሊያድነን ይችላል። በባርነት የወደቁትን ሐዘን እና መከራ እናስወግድ። በኢየሱስ ክርስቶስ ስም አሜን።